ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የውህደት እንቅስቃሴው የዘገየ ካልሆነ በስተቀር በእኛ በኩል ሙሉ ተቀባይነት አለው የሚል ከፍተኛ በሁሉም አካባቢ ከፍተኛ ድጋፍ ነው የተሰጠው።
አድማጮች፣ ይህ ዘገባ ወደ ኋላ ይቀርባል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አድማጮች፣ አሁን ዜና እናነባለን። የኦሮሞ ዲሞክራሲያዊ ፓርቲ የብልጽግና ፓርቲ እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገልጿል። ሀብታሙ ስዩም ዝርዝር አለው። አድማጮች፣ ይሄን ቆይተን እናቀርባለን። የሐረር ክልልን ከኦዴፓ ጋር በማጣመር የሚያስተዳድረው የሐረሪ ብሔራዊ ሊግ ወይም ሀሊቢ የብልጽግና ፓርቲን ለማዋሃድ በሙሉ ድምፅ ወሰነ። ከብልጽግና ፓርቲ ጋር መዋሃድ በተለያዩ ክልሎች ያሉ የብሔሩን ተወላጆች በፖለቲካ ለማሳተፍና በሀገር አቀፍ ደረጃ በሚወሰኑ ውሳኔዎች ላይም ተገድለው የነበሩትን ሁኔታ ያስቀራል ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አብዱል መሊክ መሐመድ። አዲስ ቸኮል ዝርዝር አለው።
የሐረሪ ብሔራዊ ሊግ ጠቅላላ ጉባኤ እስከ ትላንትና ምሽት ድረስ ባካሄደው ስብሰባ ፓርቲው ከብልጽግና ፓርቲ ጋር ለመዋሃድ የቀረበውን ሀሳብ በሙሉ ድምፅ አጽድቆታል። ፓርቲው አስቀድሞ በስራ አስፈጻሚና ማዕከላዊ ኮሚቴ ደረጃ ተወያይቶ አጽድቆት እንደነበር የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መሊክ መሐመድ በተለይ ለቪዮ አስታውቀዋል።
ህዳር 15ና 16 የሀብሊ መደበኛ የድርጅት ጉባኤ ነበረ። ያው ባለፉት 6 ወራት በተለያዩ ምክንያቶች ማለት ነው በድርጅቱ ደንብም ስለሚፈቅድ ለ6 ወር የተራዘመ ጉባኤ ነበረ። ያው መደበኛ 11ኛ ጉባኤያችንን ከሰኞና ማክሰኞ ህዳር 15ና 16 አካሂደናል። ከዛ በጉባኤ ውስጥ ከነበሩ አጀንዳዎች ውስጥ አንዱ ውህደት አጀንዳ ነበረ። ትላንት ከሰዓት ጉባኤው ተወያየበት። በዚህም ያው ከኢህአዴግ ድርጅት እና የአጋር የሀብሊ ድርጅት ሙሉ በሙሉ ሰፊ ውይይት አድርጎበት ያጸደቀው መሆኑና የውህደት ጥያቄ ባለፉት 2 ሳምንታት ድርጅታችን ያው በዚህ ጉዳይ ላይ ሰፊ ውይይት ነው ያደረገው። በስራ አስፈጻሚ ደረጃ ነው። በቅርቡም ከ2 ሳምንት በፊት በማዕከላዊ ኮሚቴ ደረጃ ተወያይቶበት ማዕከላዊ ኮሚቴው ውህደቱን የተቀበለው መሆኑን ገልጾ ነበረ። አሁን ደግሞ ያው አጋጣሚ ሆኖ የድርጅቱ መደበኛ ጉባኤ በነበረበት ጊዜ ነው ይሄ ነገር የመጣውና ጉባኤው ይህንን እንደ አንድ አጀንዳ ወስዶ ጉባኤው ያጸደቅ ነው ማለት ነው።
ፓርቲው ውህደት የመረጠበትን ምክንያት አቶ አብዱ መሊክ ያስረዳሉ።
መነሻ ነዳጅ ነው። ያው ከዚህ ፊት የነበረው አካሄድ የሀረሪን ህዝብ በሀረሪ ክልል ደረጃ ያጠረ ብቻ የነበረበት ሁኔታ ነው ያለው። በሀገር ደረጃ ከመወሰን አኳያ በሀገር ደረጃ ባለው ኢኮኖሚና ፖለቲካ ከመሳተፍም አኳያ ውስንነት የነበረበትና ተመልካቾች የነበርንበት ሁኔታ ነበር ያለው። ያንን ደግሞ በተደጋጋሚ በየመድረኮቹ ላይ የእኛም ድርጅት ያነሳ የነበረው ነገር በመሆኑ አሁን መምታቱ ለእኛ እንደ ጥሩ ድል ድሮ በትንሽ ክልል ውስጥ የነበረውን የማስፋቱ ነገር ያው ለህዝባችንም ሰፊ ድል ይፈጥራል።
በአራቱ ግንባሮች የተመሰረተው ኢህአዴግና 5 አጋሮቹ በጋራ ተዋህደው አንድ ወጥ ፓርቲ እንዲሆኑ በ11ኛው ኢህአዴግ ጉባኤ በተወሰነው መሰረት ከአምስቱ አጋር ፓርቲዎች መካከል አዲሱን የብልጽግና ፓርቲ ለመቀላቀል በመወሰን ሀብሌ 5ኛው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ ቀደም ሲል ያነበብነው ስለደረሰልን አሁን የኦሮሞ ዲሞክራሲያዊ ፓርቲ የብልጽግና ፓርቲ እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገልጿል። ሀብታም ስዩም ዝርዝር አለው።
ውህደቱን አስመልክቶ የኦዴፓ ማዕከላዊ ኮሚቴ አባል የሆኑት አቶ ካሳሁን ጎፌ ለኦቤን በሰጡት መግለጫ የድርጅቱ ዘጠነኛ ጉባኤ ጅማ ውስጥ በተካሄደበት ወቅት የፓርቲው ሪፎርም አስፈላጊ እንደሆነ የድርጅቱ ሊቀመንበር ተናግረው እንደነበረ አስታውሰዋል። የፓርቲው ሪፎርም ሐሳብ ኢህአዴግን አንድ ከማድረግ ጋር ተያይዞ ላለፉት 10 ዓመታት ሥራ ላይ መዋል አለበት ተብሎ ሲጓተት እንደነበረ አቶ ካሳሁን ገልጸዋል። ጥናትንና በየደረጃው መጠናቀቅ ያለበትን አካሄድ ከጨረሰ በኋላ አዲስ የሚቋቋመው የብልጽግና ፓርቲ የሚተዳደርበት ደንብ፣ ፓርቲው የሚመራበት መርሃ ግብር ላይ ከሁለት ቀናት ውይይት በኋላ መግለጫ መሰጠቱን አረጋግጠዋል።
መሪበላይ ጊፍመር ኬሰት ርማቱን ያኢ ያዶ ወንቀበን ካሰኒ ጅሩ።
ትናንት በተካሄደው ሰፊ ውይይት ውስጥ የጉባኤው ተሳታፊዎች ያላቸውን ስጋት አንስተው ነበረ። ላነሱትም ስጋት ምላሽ ከተሰጠ በኋላ ዛሬ ደግሞ የፓርቲያችን ሊቀመንበር በጉዳዩ ላይ ማብራሪያ ሰጥተዋል። በዚህ ጉባኤ ላይ የተካፈሉ ሁሉ በሙሉ ድምፅ ውህደቱን አጽድቀውታል ነው ያሉት አቶ ካሳው።
ኢንኬኝ ወለቲ መከሚንሰ ፓርቲ ካሳገለጉቱን አሜሪካኒስ ተጅራያቹ።
የዚህ ፓርቲ አንድነት የሀገሪቱን አንድነት መፍጠር እንደሚችል፣ በተለያዩ ቦታዎች የሚነሱ ችግሮችንም ለማስቆም ፓርቲውን አንድ ማድረግ አስፈላጊ በመሆኑ ዛሬ ታሪካዊውን ውሳኔ በአስቸኳይ ስብሰባችን ወስነናል ብለዋል አቶ ካሳሁን ጎፌ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዘግይተውት የነበረውን ወደ 400 ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለኡክራይን እንዲሰጥ የፈቀዱት ከኡክራይን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ ጋዜጣ ባለፈው ማክሰኞ ዘግቧል። ጋዜጣው በዘገበው መሰረት የዋይት ሀውስ ጠበቆች ስሞታ መቅረቡን ባለፈው ነሐሴ ወር ለፕሬዚደንት ትራምፕ ተናግረዋል። ጉዳዩን ለምክር ቤት ማቅረብ ይገባቸው እንደሆነ ለመወሰን ይሞክሩ በነበረበት ወቅት እንደነገሯቸው የጋዜጣው ዘገባ ጠቁሟል። በአሁኑ ወቅት በሕዝብ ተወካዮች ምክር ቤት መካሄድ ላይ ላለው የክስ ምርመራ መሰረት የሆነው ይህ እንደነበር ተገልጿል። በዲሞክራቶች የሚመራው የሕዝብ ተወካዮች ምክር ቤት የስለላ ኮሚቴ ከዛን ጊዜ አንስቶ በዝግና በይፋ ምርመራዎች ሲያካሂድ መቆየቱ የሚታወቅ ነው። የዩክራይን ፕሬዚደንት ቮሎዲሚር ዘለንስኪ የትራምፕ ተወዳዳሪ በሆኑት ዲሞክራት ጆ ባይደን ላይ ምርመራ እንዲያካሂዱ ለመጫን ሲሉ ፕሬዚደንት ትራምፕ ለኡክራይን መሰጠት የነበረበትን ረድኤት አዘግይተዋል የሚለውን ክስ ነው እየመረመሩ ያሉት።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሊባኖስ ዋና ከተማ ቤይሩት ውስጥ ከትናንት በስቲያ ሰኞ ማለዳ የሂዝቦላ ደጋፊዎች በጸረ መንግሥት ተቃውሞ ሰልፈኞች ላይ ያደረሱትን የደፈጣ ጥቃት ተከትሎ አዲስ ግጭት ተቀስቅሷል። ኢራቅ ውስጥ ትናንት አንድ የጸረ መንግሥት ተቃዋሚ ሰልፈኛ በጸጥታ ኃይሎች መገደሉና ሌሎች 21 ሰዎች በተመሳሳይ ባግዳድ ላይ ከጸጥታ ኃይሎች ጋር በተቀሰቀሰ ግጭት መቁሰላቸውን የአካባቢው ባለሥልጣናት አስታውቀዋል። ሂተር መርዶክ ከቤይሩት ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል።
መካከለኛው ምስራቅን ጨምሮ ቁጥሩ የበዛ ሕዝብ የሚሳተፍባቸው ሕዝባዊ ተቃውሞ ትዕይንቶች በዓለም ዙሪያ ሳይቋረጡ ለበርካታ ወራት በመካሄድ ላይ ናቸው። ሊባኖስ ውስጥ እየተካሄዱ ያሉት የተቃውሞ ሰልፎች በአብዛኛው ሰላማዊ የነበሩ ቢሆንም አንዳንድ የአካባቢው ነዋሪዎች እንደሚሉት ግን አልፎ አልፎ የሚቀሰቀሱት ግጭቶች ለተቃውሞ ሰልፎችም ሆነ ግጭቶቹን ተከትሎ ለሚቀሰቀሱት ብጥብጦች እልባት ለማድረግ የሚደረጉ ጥረቶችን ማምከናቸው አሊያም ስቃዩን ማራዘማቸው አልቀረም ይላሉ። በኢራቅ ደግሞ እስካሁን በተካሄደው የተቃውሞ ሰልፍ ወቅት በተቀሰቀሱ ግጭቶች ከ300 በላይ ሰዎች ሲገደሉ ሌሎች በሺዎች የሚቆጠሩ ቆስለዋል። በአልጄሪያም የሚታየው ከዚህ ብዙ የራቀ አይደለም። አልጄሪያውያን ካለፈው የካቲት ወር አንስቶ በየሳምንቱ በሚያካሄዱት የተቃውሞ ሰልፍ ዛሬ ድረስ ቀጥለዋል። አንዳንድ የመብት ተሟጋቾች በጸጥታ ኃይሎች በቁጥጥር ስር እንደዋሉ ናቸው። ይህ በእንዲህ እንዳለ ግን ከእነኚህ አገሮች አንዳቸውም በተቃውሞ ሰልፎቹ ለሚቀርቡት ጥያቄዎች አጥጋቢ ምላሽ የሚሰጥ ሁነኛ ለውጥ አላደረጉም። በመላው መካከለኛው ምስራቅ ከተቃውሞ ሰልፎቹ የሚሰሙት ቅሬታዎች በይዘት ተመሳሳይ ናቸው። ሙስና፣ ሥራ አጥነትና የመንግሥታዊ አቅርቦቶችና አገልግሎቶች መዳከም ዋነኞቹ ናቸው።
They want this change and they will not back up and they will not back off until they have until they got this
እነዚህ ለውጦች እንዲመጡ ይሻሉ። እናም ለውጦቹ እሁን ሆነው እስካዩ ድረስ ተቃውሟቸውን አያቆሙም።
ሙሐመድ አሊ ሊባኖስ ላይ ለተቃውሞ ሰልፍ ከወጡት ሰልፈኞች ውስጥ አንዱ ናቸው። የሰልፈኛውን ስሜት ያንጸባረቁት በሌላ በኩል በኢራቅም ሆነ በሊባኖስ የአገሮቹን የምጣኔ ሀብት ያደቀቀው እንቅስቃሴ መንግስታቱንም ባሉበት እንዲረግጡ አድርጓቸዋል። ተንታኞች እንደሚሉት ታዲያ የነኚህ ህዝባዊ ተቃውሞ እንቅስቃሴዎች የረጅም ጊዜ ወይም የመጨረሻ ውጤት ምን ሊሆን እንደሚችል አይታወቅም። በአጭር ጊዜው ብጥብጥ ግን በርከት ያለ የሰው ህይወት ጠፍቷል፣ ከፍተኛ ጉዳትም ንብረት ላይ ደርሷል።
አልቤኒያ ላይ የደረሰው ርዕደ መሬት ከሶስት አስርተ ዓመታት በላይ ለሆነ ጊዜ ባልታየ መልኩ ከባድ ነውጥ መሆኑ ተገልጿል። የሞቱት ሰዎች ብዛትም ዛሬ 27 መድረሱ ታውቋል። ዛሬ የሐዘን ቀን ታውጇል። ከሞቱት መካከል ልጆች እንደሚገኙባቸው ታውቋል። ቢያንስ 12 በወደብ ከተማ ዱሬስ፣ በትንሹ 14 ቱማኒ፣ ቢያንስ አንድ ሰው ደግሞ ኩርቢን በተባሉት ከተሞች እንደሞቱ ተገልጿል። አሁንም የገቡበት ያልታወቀ ሰዎች ስላሉ የሞታኑ ብዛት ሊጨምር እንደሚችል ባለሥልጣኖች ገልጸዋል። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለዋል፣ ሆስፒታል ገብተዋል። የመድን ሰራተኞች ሰዎችን ከፍርስራሽ ለማውጣት እየጣሩ ነው። መንግስት እጅግ በተጎዱት አካባቢዎች የአስቸኳይ ጊዜ አስተዳደር አውጇል።
የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ፣ በ25 ሜትር ባንድ በ12040 ኪሎ ኸርትዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 17 2012 ዓ ም ምሽት ፕሮግራም ነው።
በፌስቡክ ላይቭ ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
በምሽቱ ስርጭታችን ከኢትዮጵያ ውስጥና ከተለያዩ የዓለም አካባቢዎች የተጠናቀሩ በርከት ያሉ ዘገባዎችን ይዘናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአማራ ዲሞክራሲያዊ ፓርቲ ወደ ብልጽግና ፓርቲ የሚያደርገውን የኢህአደግ ውህደትን በሙሉ ድምፅ አጸደቀ። ፓርቲው ውህደቱን ያጸደቀው ቀደም ሲል በኢህአደግ ስራ አስፈጻሚና በምክር ቤቱ የተወሰነውን ውሳኔ ተከትሎ ነው። የኢህአደግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባሰፈሩት የፌስቡክ መልእክት አዴፓና ኦዴፓ የብልጽግናን ፓርቲ ለመቀላቀል መወሰናቸውን ይፋ አድርገዋል። አስቴር ምስጋናው ዝርዝር አላት።
የአማራ ዲሞክራሲያዊ ፓርቲ አዴፓ የውህደት ውሳኔውን ማጽደቁን ይፋ ያደረገው ለሁለት ቀናት ያህል በባህር ዳር ከተማ ያካሄደውን አስቸኳይ ጉባኤ ሲያጠናቅቅ ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ መስፍን አበጀ የውህደቱን መጽደቅ አስመልክቶ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህብረ ብሔራዊ ፓርቲን መቀላቀል ለአዴፓ አዲስ እንዳልሆነ አብራርተዋል።
ካሁን በፊትም የአሁኑ አዴፓ የቀድሞ ኢህዲን ነው ሲመሰረት ህብረ ብሔራዊ ሆኖ የተመሰረተ ድርጅት ነው። ስለዚህ ይሄ የውህደት እንቅስቃሴው የዘገየ ካልሆነ በስተቀር በእኛ በኩል ሙሉ ተቀባይነት አለው የሚል ከፍተኛ በሁሉም አካባቢ ከፍተኛውን ድጋፍ የተሰጠው
አዴፓ ውህደቱን ሲቀላቀል ቀደም ሲል የአማራ ህዝብ ሲያነሳቸው የነበሩ ጥያቄዎችን በመተው እንዳልሆነም አቶ መስፍን ገልጸዋል።
ይሄ የውህድ ፓርቲው የአማራ ዲሞክራሲያዊ ፓርቲ ከ12ኛ ድርጅታዊ ጉባኤውን በሚያካሄድበት ጊዜ ያስቀመጣቸው ውሳኔዎች ነበሩ። በወሳኝነት ከአማራ ህዝብ ጥያቄዎች አንጻር የአማራ ህዝብ ጥያቄዎች የምንላቸው አንደኛ የህገ መንግስት ማሻሻያ ጉዳይ፣ የወሰን ጉዳይ፣ የማንነት ጉዳይ፣ የፍትሐዊ ተጠቃሚነት ጉዳዮች በዚህ በውህድ ፓርቲው ይመለሳሉ አይመለስም የሚለው ጥያቄ በጉል ተነስቷል። በውህድ ፓርቲው ፕሮግራም ላይ ያው የምንነጋገረው የፓርቲ ፕሮግራም ላይ ስለሆነ የአማራ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ማዕከላዊ ኮሚቴና ምክር ቤት ውይይቱን በሚያካሄድበት ጊዜ በፕሮግራም በሚወያይበት ጊዜ እያንዳንዱን የአማራ ህዝብን ጥያቄ ሊመልሱ የሚችሉ ሀሳቦች የመታገያ ነጥቦች የፕሮግራም አካል እንዲሆኑ የተደረጉበት ሁኔታ ስላለ ከአሁን በፊት በተቋማዊ መልኩ መልስ ሊያገኙ የማይችሉ ጉዳዮች ተቋማዊ እንዲሆን በፓርቲ ደረጃ ተቋማዊ የሆነ ምላሽ እንዲያገኙ ሀሳቡ የተካተተ ስለመሆንና ውህድ ፓርቲውም የአማራ ህዝቦችን የሚጠቅም እንዲሁም ደግሞ በሀገር ደረጃም ሁሉንም ከአሁን በፊት ተገለው የነበሩ የህብረተሰብ ክፍሎችን የሚያካትት በመሆኑ ለአማራ ክልልም ለኢትዮጵያ ህዝቦችም በአጠቃላይ ጠቃሚ መሆኑ ማብራሪያ ከሰጠ በኋላ አባላት በሙሉ ድምጽ ውህደቱን ደግፈዋል።
ውህደቱ መጨፍለቅን ያመጣል በሚል ከአንዳንድ ወገኖች ለሚነሱ አስተያየቶችም አቶ መስፍን ተከታዩ መልስ ሰጥተዋል።
እንግዲህ አሁን በውህድ ፓርቲው የያሳብ ሊነሳ ይችላል። ነገር ግን ካሁን በፊት የነበረው አካሄድ ካሁን በፊት የነበረው አደረጃጀት አራት ብሔራዊ ድርጅቶች ብቻ የመሰረቱት ነገር ግን ኢትዮጵያዊ ሲያሚ ያለው አደረጃጀት ነው የነበረው። ስለመጨፍለቅ ካነሳን ካሁን በፊት በነበረው ፕሮግራሞች ላይ ነው የመጨፍለቅ ሀሳብ ሊነሳ የሚችለው። እንደሚታወቀው በሀገራችን ወደ 9 ክልሎች ናቸው ያሉት። ነገር ግን በሀገሪቱ የፖለቲካ ውሳኔ ደረጃ አራት ብሔራዊ ድርጅቶች ብቻ ናቸው ውሳኔ የሚያስተላልፉት። ውህድ ፓርቲው የሚፈታው ነገር ቢኖር መጨፍለቅን ከመጨፍለቅ ይልቅ ሁሉም አካላት እኩል የሚወስንባት ኢትዮጵያን መገንባት ላይ የተመሰረተ ስለሆነ ይሄ ከስጋት ያለፈ ይሆናል ብዬ አላስብም። ያንን ችግርም ለመፍታት ነው ወደ ውህድ ፓርቲ የመጣ ነው።
ውህደቱን አስመልክቶ የአማራ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ደመቀ መኮንን ቀደም ሲል በሰጡት አስተያየት አሁን የሚቋቋመው ሀገራዊ ፓርቲ ከ50 ዓመታት በላይ በአማራ ሕዝብ ላይ ሲፈጸም የነበረውን የጥላቻ ፖለቲካና የተዛባ ትርክት ተቋማዊ መሰረት እንዳይኖረው ያደርገዋል ብለዋል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የአማራ ዲሞክራሲያዊ ፓርቲ አዴፓ ውህደቱን በሙሉ ድምጽ ማጽደቃቸውን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም በፌስቡክ ገጻቸው አስታውቀዋል። ዛሬ ጠዋት በተካሄዱት የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲ አስቸኳይ ስብሰባዎች ሁለቱ ፓርቲዎች ውህደቱን በሙሉ ድምጽ አጽድቀዋል ብለዋል ጠቅላይ ሚኒስትሩ ባሰፈሩት መልእክት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አስቴርን ለዘገባው እናመሰግናለን። በሲዳማ ስም የተደራጁ ሁለት የፖለቲካ ድርጅቶች ተቀናጅተው የሲዳማ ሕዝብ መብት ለማስከበርና የዲሞክራሲ ስርዓት ለመገንባት ያስችለናል ያሉትን ጥምረት ፈጠሩ። በኢህአደግ ፓርቲ ውስጥ የተደረገው የስልጣን ለውጥ ባይመጣ ሲዳማ ክልል የመሆን መብቱ አይጠበቅለትም ነበር ሲሉ የፓርቲዎቹ መሪዎች ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
ጥምረት የፈጠሩ ሁለቱ ፓርቲዎች የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲቢዴፓና የሲዳማ ሀዲቾ ህዝብ ዲሞክራሲያዊ ፓርቲ ሲያድር ሲሆኑም የሲዳማን ህዝብ ጥቅም ለማስከበርና ዲሞክራሲያዊ ስርዓትን ለመገንባት በጥምረት ለመስራት መስማማታቸውን ነው የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሰብሳቢ አቶ ተስፋማርያም ጉጁ ተናገሩት።
በሁለታችን መካከል የርዕዮተ ዓለም አንድነት አለ። መተዳደሪያ ደንብም አርቅቀን እንግዲህ የፓርቲ ማዕከላዊ ኮሚቴ የፓርቲዎችን ጠርተን ካጸደቅን በኋላ ያው ሌጋሊቲውን ለማግኘት ወደ ምርጫ ቦርድ ለመሄድ እያሰብን ነው። እንግዲህ በምርጫ ቦርድም ያው ተጋግዘን ተባብረን በሲዳማ ውስጥ ደግሞ አንድ ዓላማ ያላቸው ሁለት ፓርቲዎች በተለያዩ ምልክቶች ለምርጫ ቢቀርቡ ውጤት እንደማይኖር ስለተገነዘብ ከዛም አልፎ ለሲዳማ ህዝብ አንድነትም ይበጃል ብለን ስለምናምን ነው እንግዲህ ተባብረን ለመስራት ለመቀናጀት ብሎም ያው ከሚመጣው ምርጫ በኋላ ውጤቱን አይተን ሁኔታው ደግሞ የምመች ከሆነ እስከ ውህደትም ድረስ ለመሄድ እያሰብን ነው።
የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲቢዴፓ የሶሻል ወይም ማህበራዊ ዲሞክራሲ ርዕዮተ ዓለም ተከታይ ሲሆን ሲያደድ ደግሞ በሲዳማ ውስጥ የሚገኙ የተጨቆኑ የህብረተሰብ ክፍል መብት የሚሟገት ፓርቲ ነው። ታዲያ ለጥምረታቸው ምክንያት የሆነውም በርዕዮተ ዓለም መመሳሰልና አንድ አይነት ቋንቋ ለመናገር ተመሳሳይ ባህላዊ እሴት ላለው ለሲዳማ ህዝብ መታገል መሆኑን የገለጡት በሲዳማ ስም የተደራጁ እነዚህ ሁለቱ ፓርቲዎች ለ2012 ምርጫም በአንድ ምልክት እንደሚወዳደሩ ነው የሲዳማ ሀዲቾ ህዝብ ዲሞክራሲያዊ ድርጅት ሰብሳቢ አቶ ሰለሞን ቦርዳ ተናገሩት።
ከነበረብን ችግር አኳያ የተለያየ ፖለቲካ ፓርቲም ሆነ ብንደራጅ አመለካከታችን ሄዶ የመገናኘት ሁኔታችን አንድ ስለሆነ ብንቀናጅ ይሻላል። ከዛም አልፎ ሁኔታው በቅንጅት ውስጥ የነበረው ሁኔታ በጣም የተሻለ ሲሄድ ወደ ውህደትም ቅድመ ሁኔታ ፈጠናል።
መልካም። አሁን የእናንተ ፓርቲ ጥምረት ሲፈጥር መነሻ ሀሳቡ ፕሮግራማችሁም ፖሊሲያችሁም መቀራረብ ስላለው ወይም ስለሚመሳሰል በአንድነት ለመታገል ነው ወይም ለማታገል ነው የወሰናችሁት? በ2012 ምርጫ ሁለቱ ፓርቲ እንደ አንድ ፓርቲ ነው የሚወዳደሩት ማለት ነው ወይስ እንዴት ነው የሚሆነው?
ህጋዊ ሰውነታችን እንደተጠበቀ ሆኖ አንድ ከውስጣችን አንድ ስያሜ ይወጣል። በዛ ስያሜ በአንድ ምልክት ላይ እንወዳደራለን። ከዛም ከዚህም የተወጣጡ ተወካዮች ይወጣሉ።
የስዳማ በክልል የመደራጀት ጥያቄ ባለፈው አንድ ዓመት ውስጥ ምላሽ ማግኘቱን ከለውጡ ጋር የሚያያዙት አቶ ተስፋ ማርያም በክልል መደራጀት ለስዳማ ህዝብ ያለውን ጥቅም በተመለከተም ሀሳባቸውን ሰንዝረዋል።
ዶክተር አብይ ወደ ስልጣን ሲመጡ የስዳማ ህዝብ ህጉን ተከትለው ከመጣ ክልል ለመሆን መብቱ 100% የተጠበቀ ነው የሚል ቃል ገብተዋል። እሳቸው በተናገሩት መሰረት ነው እንግዲህ ሁኔታው እንዲህ በፍጥነትም ሊሳካ ይቻለው ብለን እናምናለን። ወደ ጥቅሙ ስንመጣ ደግሞ አንድ ብሔር የራሱን ክልል ከመሰረተ የክልል ለመሆን መብቶችን ተጠቃሚ ይሆናል። ራሱን በራሱ አስተዳድራል። በራሱ ቋንቋ እስከ ጠቅላይ ሰበር ሰሚ ችሎት ድረስ ዳኝነት በራሱ ቋንቋ፣ ይሄ በክልሉ ውስጥ ያለውን ንብረት የመቆጣጠር አዋጅ የማውጣት ክልሉን የሚያስተዳድርበትን የራሱን የሆነ ህገ መንግስት በማርቀቅ በሀገሪቱ በክልሉ ውስጥ ደግሞ ያለውን ጥሬ ሀብትም በህገ መንግስቱ በሚፈቅደው ደረጃ ራሱ የመጠቀም መብት ይኖረዋል።
ምንድን ነው ከዚህ ቀጥሎ መደረግ ያለበት?
ሲዳማ እንግዲህ ራስን ክልል መብት አግኝቷል። ይህ ብቻ በቂ ነው ብለን አናምንም። ብዙ ማህበራዊ ችግሮች አሉ። ሲዳማ ውስጥ የመልካም መስተዳደር ችግሮች አሉ። ላለፉት 28 ዓመታት ስልጣን ላይ የቆዩ በሙስና በሌላም የሚጠረጠሩ ብዙ ግለሰቦች አሉ። የተጨቆኑ ሰዎች አሉ። ድምጻቸውን ማሰማት ያልቻሉ ማህበረሰቦች አሉ ሲዳማ ውስጥ። በዚህ አኳያ እንግዲህ ከሲዳማ ህዝብ የሚጠበቀው አንድነቱን ጠብቆ መጓዝ ብቻ ነው። አድሎ ካቢሮ የጸዳ ዳኝነት ስርዓት፣ ከፖለቲካ ወገንተኝነት ያልመነጨ ሹመት በሲዳማ ውስጥ ያስፈልጋል።
ሁለቱ ፓርቲዎች የተጣመሩት ከሲዳማ ዞን ውሳኔ ህዝብ ጋር የተገናኘ አለመሆኑና ከ2011 ዓ.ም ጀምሮ ሲመክሩበት የነበረው ጉዳይ እንደነበረም አቶ ተስፋ ማርያም ገልጠዋል። የፓርቲዎቹ መሪዎች ለቪኦኤ በሰጡት ቃል ሲዳማ በክልል የመደራጀት ህገ መንግስታዊ መብቱ የተጠበቀለት በኢህአዴግ ፓርቲ ውስጥ በተፈጠረው ለውጥና የስልጣን ሽግሽግ እንጂ ለውጡ ባይመጣ ኖሮ ሲዳማ ይህን እድል አሁንም በአምባገነኖቹ ተከልክሎ ይቆይ ነበር ሲሉ ነው ተናገሩት። ትላንት የስዳማን በክልል መደራጀት ጥያቄ በኃይል ሲከለክሉ የነበሩ ግለሰቦችና ፓርቲዎች ዛሬ ደርሶ ለስዳማ ህዝብ አዛኝና ተቆርቋሪ ሆነው እየቀረቡ መሆናቸውን ገልጧል።
የስዳማ ህዝብ ጥያቄ ረዥም ዘመን ያስቆጠረ ጥያቄ ነበር። ቀደም ሲልም ይህ ጥያቄ ሲዳፈን የቆየው በአምባገነኖች ነው። ኢህአዴግ በዙር 27 ዓመት ሲቆጣጠር አካባቢ በተለይ እነዚህ ኢህአዴግን ቁንጮ የሚመሩ አካላት ሲዳማ ወደ ነጻነት እንዲደርስ አልፈለጉ። ስለዚህ ሁሌ ጥያቄዎች ይነሳሉ። ሁሌ ደግሞ ጥያቄዎች በሚነሱበት ጊዜ ለጥያቄዎች መፍትሄ የሚሰጥ አካል የለም። ጥያቄዎችን ከመስማት ባሻገር መፍትሄ የሚሰጥ አካል የለም። እነዚህ አካሎች ደግሞ በአጋጣሚ በዚህ በአዲሱ ለውጥ ሲለወጡ፣ በለውጡ ሰበብ ደግሞ የሲዳማ ጥያቄ ተነሳ። ስለዚህ ይሄ አዲሱ ለውጥ አዲስ ነገር ነው ያሳየው። አዲስ ለውጥ ባይመጣ ኖሮ ሲዳማ የራሱን ክልል ማግኘት አይችልም ነበረ።
በቀጣይ በትኩረት መስራት ስላለባቸውም ጉዳይም የፓርቲዎቹ መሪዎች ሀሳባቸውን ገልጠዋል።
በህገ መንግስትም ያው 10ኛ ክልል ተብሎ ሊመዘገብ ይገባል። በሌላው በህዝቡ ዙሪያ ግን ልዩ ጥናት ሊደረግ ይገባል። በአዋቂዎች መዋቅሮች ራሳቸው በደንብ በተጠና ሁኔታ ሊደረግ ይገባል። ህዝቡም ደግሞ ቀደም ሲል ከነበረ ሁኔታ ወደ ልማቱ እንዲነሳሳ፣ ልማቱም ደግሞ ህዝብን ሊጠቅም በሚችል አይነት ከዚህም ተያይዞ ደግሞ ካለው ከአገራዊ ሁኔታ ጋርም የሚገናኝበት መሰረታዊ ሰንሰለታዊ ስራ ሊሰራ ይገባል። ቀጥሎ ያለው ሂደት ከክልል እስከ ታችኛው አካል ድረስ ህዝቡ ሙሉ በሙሉ ተጠቃሚ ሊሆን በሚችል አይነት ህዝብን አወያይተው ሌሎች አዋቂዎችም ገብቶበት ስራውን በአግባቡ ሳይንሳዊ በሆነ ሁኔታ ተሰርቶ ቀደም ሲል የነበሩ ጉዳዮችና ልዩነቶች የሚወገድበትና በሁለንተናዊ ገጽታው ተጠቃሚ መሆን የሚችልበት ስራ ሊሰራ ይገባል ብዬ አስባለሁ።
ከጥቂት ቀናት በፊት 10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ ለመደራጀት የሚያስችለውን በውሳኔ ህዝብ ድምጽ ያረጋገጠው የሲዳማ ዞን ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ያላቸውን ባህላዊና ሰላማዊ መስተጋብር ይበልጥ ማጠናከር ይገባቸዋልም ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በሰሜን ኢትዮጵያ አካባቢዎች ወቅቱን ያልጠበቀ ዝናብ ሰብል ላይ ስጋት ማሳደሩ ተገልጿል። መስፍን አራጌ ከደሴ ዝርዝሩን ይዟል።
በዚህ ወቅት እንብዛም ባልተለመደው ሁኔታ እየዘነበ ያለው ዝናብ አርሶ አደሩን ብቻ ሳይሆን ሸምቶ በሉንም አስደንግጧል። ካንበጣው ርሽኝ ስጋት ያልተላቀቀው አርሶ አደር በወንጭፍ የማይከላከለው በድምጽ የማያባረረው በኬሚካል የማያስወግደው ዝናብ ጋር ተፋጥቷል። አልፎ አልፎ ፀሐይ ቢወጣም ዝናቡ በዚህ ሁኔታ ለተወሰኑ ጊዜያት እንደሚቀጥል የአየር ንብረት ትንበያዎች ያመለክታሉ። ይህ ደግሞ በአርሶ አደሩ ዘንድ መዘናጋትን እንዳይፈጥር የክልሉ ግብርና ቢሮ ምክትል ኃላፊ ዶክተር ሰለሞን አሰፋ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ አሳስበዋል።
ምዕራብ ጎጃምን ምስራቅ ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ፣ ሰሜን ወሎ እንደዚሁም ደግሞ ምዕራብ ጎንደር አካባቢ ባለኝ መረጃ ፀሐይ ነው ያለው። አሁን አርሶ አደሩ የደረሱ ሰብሎችን የግብርና ተቋሙ በሚሰጠው አቅጣጫ መሰረት የመሰብሰብ ሂደቱን ዝናብ ላይኖር ይችላል፣ ዝናብ ሂዷል፣ አሁን አይመጣም በሚል ሂሳብ እንዳይዘናጋና የደረሰ ሰብል እንዲሰበሰብ፣ በተቃራኒው ደግሞ ያልደረሰ ሰብል ያልደረቀ እርጥበቱን ያለቀቀ ሰብልም ታጨድ የለበት መሰብሰብ የለበትም። ይሄም ከዝናብ ከሚመታው ያልተናነሰ ከፍተኛ ጉዳት ስለሚያመጣ ማለት ነው።
አርሶ አደሩን በማገዝ ሌላውም የህብረተሰብ ክፍል ወገናዊ ግዴታና ኃላፊነቱን እንዲወጣም ተጠይቋል።
በተለይ ሰብል በሚሰበሰብበት ሰዓት የጉልበት እጥረት ሊከሰት ስለሚችል አርሶ አደሩ ካላመረተ ሁላችንም የሚደርስ ምግብ ወይም ደግሞ እህል ስለማይኖር የከተማውም የመንግስት ሰራተኛውም ያለውን የዞን አደረጃጀትና በክልልም ደረጃ ተደራጅተን የጉልበት እጥረት ያለባቸውን የህብረተሰብ ክፍሎች ለማገዝ ስራዎችን እየሰራን ነው።
የደረሱ ሰብሎችን ለመሰብሰብ የግንዛቤ መልእክቶችን ከማስተላለፍ ጀምሮ ተግባራዊ እንቅስቃሴዎች መከናወናቸውን ዶክተር ሰለሞን ጠቁመው ከኢትዮጵያ ሜካናይዜሽን አገልግሎት ሰጪ ማህበር ጋር በመነጋገር ዘመናዊ የምርት መሰብሰቢያ ማሽነሪዎች አቅርቦት ለተሽከርካሪ ምቹ በሆኑ የምዕራባዊ አማራ አካባቢዎች መግባታቸውን ገልጸዋል።
በክልሉ ወደ 27 የሚሆኑ ኮምባይነር ገብቶ ስራ እየሰራ ነው። በተለይ ምስራቅ ጎጃም እና ምዕራብ ጎጃም አካባቢ እንደዚሁም ደግሞ አጨዳን ወይም ደግሞ የሰብል መሰብሰብን ሂደት ብናይ እስካሁን በክልል በአጠቃላይ ዘር የተሸፈነው ማሳ 4,397,877 ሄክታር ነው። ከዚህ ውስጥ 1,895,368 ሄክታር ተሰብስቧል።
የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ ታደሰ ግርማ ለአሜሪካ ድምጽ በሰጡት መግለጫ ወቅቱን ያልጠበቀ ዝናብ ሰሞኑን በዞን የተወሰኑ ወረዳዎች ላይ እየዘነበ ነው። አብዛኛው ወረዳዎች ላይ ግን ደመናማ የአየር ንብረት እንደሚስተዋል ነው የተናገሩት። በምስራቃዊ የዞኑ ቆላማ ወረዳዎች 160,000 ሄክታር የሚሸፍን የጥራጥሬ ሰብልና ጤፍ መሰብሰቡን አብራርተዋል። አሁን ስጋቱ ያለው በምዕራብ ወረዳዎች ሲሆን የደረሱ ሰብሎች ላይ ጉዳት እንዳይደርስ ስራዎች መጀመራቸውን አመልክተዋል።
በተለይ በዘመቻ ምርቱን መሰብሰብ አለብን የሚል ትምህርት ቤቶችም ጭምር እየተዘጉ ነው። አንዳንድ አካባቢ እነስዳንዶቹ ያልደረሰባቸው አካባቢ መዝጋቱ ብዙ አዋጭ አይደለም። ለምሳሌ ጃማ ሮኤሉ አካባቢ፣ ቆላማ አካባቢ ካልሆነ በስተቀር ሌላ የለም። ከዚህ ባለፈ ግን አርሶ አደሩ በአደረጃጀትና በደቦ ጅጌ የሚባል የአርሶ አደር ባህል አለ። በዛ የመሰብሰብ ሁኔታዎች አሉ። በየቀኑ እየተሰራ ነው ይሄ ስራ ማለት ነው።
በአርሶ አደሩ ጉልበት አሊያም በተለመደው አሰራር ግን የደረሱ ሰብሎችን ጠቅልሎ መሰብሰብ ይከብዳል የሚሉ አስተያየት ሰጪዎች አልጠፉም። ለዚህም ይመስላል ዞኑ ባልተቆራረጠ ዘመቻ የመሰብሰቡን አማራጭ ትኩረት የሰጠው።
ዘመቻን በተመለከተ እኛ ጥሪ አቅርበናል ለወጣቶች፣ ለመንግስት ሰራተኞች፣ ከተማ ነዋሪዎች፣ ለመከላከያ አባላት በሚዲያም በምንም የገለጻ ስራ እየሰራን ያለ ነው። ወረዳው ከዚህ ተጨባጭ ሁኔታ አኳያ ያለ ሰብል በዘመቻ የሚሰበሰብ ነው የሚሰበሰብ አይደለም የሚለውን እየወሰነ እንዲቀጥል ነው አቅጣጫ ያስቀመጥ ነው። ስለዚህ ከነገ ማክሰኞ ሮብ ጀምሮ እንደየወረዳው ፖቴንሻል የመሰብሰብ ስራ ይሰራል። አሁን ግን በደቡብ እየተሰበሰበ ነው ያለው አርሶ አደሩ።
የደረሱ ሰብሎችን ቀድሞ መሰብሰብ ካልተቻለ ከመደበኛውም ሆነ ከመደበኛ በታች የሚዘንበው ዝናብ በምርት ላይ ጉዳት ያደርሳል ነው የሚሉት የዘርፉ ባለሙያዎች። በዚህ ወር በዞኑ መሰብሰብ ካለባቸው 380,000 ሄክታር የደረሱና በመድረስ ላይ ካሉ ሰብሎች ከ42% በላይ መሰብሰቡን ነው ከግብርና መምሪያው የደረሰን መረጃ የሚያስረዳው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:29 ሊሆን ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የፕሮግራሙ ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድናችሁ ያለነው ሶሎሞን አባተና
አዳነች ፍስሐዬ ነን።
ከዚህ ቀጥሎ የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የኦሮሞ ዲሞክራሲያዊ ፓርቲ የብልጽግና ፓርቲ እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገለጸ። የሐራሬ ክልልን ከአዴፓ ጋር በማጣመር የሚያስተዳድረው የሐራሬ ብሔራዊ ሊግ ወይም ሀብሊ የብልጽግና ፓርቲ እንደመዋሃድ በሙሉ ድምፅ ወሰነ። ከብልጽግና ፓርቲ ጋር መዋሃድ በተለያዩ ክልሎች ያሉ የብሔሩን ተወላጆች በፖለቲካ ለማሳተፍና በሀገር አቀፍ ደረጃ በሚወሰኑ ውሳኔዎች ላይም ተገልለው የነበሩትን ሁኔታ ያስቀራል ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አብዱል መሊክ መሐመድ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዘግይተውት የነበረውን ወደ 400 ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለኡክራይን እንዲሰጥ የፈቀዱት ከኡክራይን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ በጋዜጣ ላይ የወጣው ዘገባ ጠቁሟል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅታችን ይቀጥላል። ኢትዮጵያውያን በአሜሪካ ነው ተከታይ። የክርስትናም ሆነ የእስልምና እምነት አስተምህሮ ሰላምን መስበክ መሆኑን የሃይማኖት መምህራን እየገለጹ ናቸው። ዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታዝ ጀማል በሽርን ጽዮን ግርማ አነጋግራ ነበረ። ሰላም በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ነው የመጀመሪያ ጥያቄዋ። ወደ ጽዮን ዘገባ እናምራ።
ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረገነት መድኃኔዓለም ቤተ ክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አስተምህሮ ሰላም ነው ይላሉ።
የሃይማኖቱ አስተምሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖትን ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ ሃይማኖትን የበላይነት ነው ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም። ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም ሃይማኖት። ሃይማኖት ክርስቶስን ይዞ መገኘት ነው። ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከ ዛሬ እንሰማለን። እግዚአብሔር ዋጋን የሚሰጥበት ነው። ቤተ ክርስቲያንም አላስተማረችም። የሚያሳድዷችሁን መርቁ ነው ሃይማኖት የሚለው። የሚረግሟችሁን መርቁ፣ ለሚገሏችሁ፣ ለሚያሰቃዩችሁ ጸሎት አድርጉ። ይሄ ነው የክርስትና ትምህርት። ይሄውን ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ኃይል ሁሉ በሱ ዘንድ ያለ። ስለዚህ የሃይማኖት ሰው የሰላም ሰው ነው፣ የወንጌል ሰው ነው፣ የፍቅር ሰው ነው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚገባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው፣ ሌላ የለው።
ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ።
ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽን። ሙእሚን ማለት በአረብኛው ታማኝ ማለት ነው። ለራሱ፣ ለህብረተሰቡ፣ ላለበት፣ ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን፣ ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን በቁርአኑ ላይ ከመቶ አርባ አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀረ ፈጽሞ ወደ ሌላው እንዲሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀር ያ የሚለው አማኝ ነኝ ወይ ሙስሊም ነኝ የሚለው ነገር ውሸት ይሆናል። ቱም አንድ ሰው እምነቱን ራሱ ለመፈጸም ቱም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት። መጀመሪያ የሱ ደህንነት የሱ ሰላም መረጋጋት አለበት። ስለዚህ በእኛ እምነት ከእምነት ራሱ ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት፣ ደህንነት፣ ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ረቢ ጅዐል ሃዘል በለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን ሰላም መሆን ከእምነት በፊት ራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል፣ መሰደድ እንደዚሁ መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም።
ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው።
መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለእኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድን ነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጦ ሄዱ የሚባል አይደለም። ይህንን ታሪክ መለወጥ አለ። ይህንን ታሪክ የምንለውጠው ምንድን ነው? ማንነታችንን ትክክለኛ ስብዕናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነግርም። ሃይማኖቱ ሌላ ነው አንልም። ዘሩ ሌላ ነው አንልም። አቅጣጫው ሌላ ነው አንልም። ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስብዕናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይህንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያዝ ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው የምለው።
ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው መዋቅሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። እናንተም ሀሳቦቻችሁን በአት ቪኦኤ አምሃሪክ በፌስቡክ እና በትዊተር ገጾቻችን ላይ አንሸራሽሩ። እንደዚሁም መልእክቶቻችሁን ላኩልን። በአድራሻዎቻችን ዘግየት ብለን የስልክ ቁጥራችንና የኢሜይል አድራሻችን እናስተዋውቃለን። አሁን ዴሞክራሲ በተግባር ይቀጥላል።
የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን አስታወቀ። አዲስ ቸኮል ዝርዝር ዘገባ አለው።
የድሬዳዋ ዩኒቨርሲቲ ካለፈው ሰኞ ጀምሮ ትምህርት መጀመሩንና ተማሪዎችም ቀስ በቀስ ወደ ትምህርታቸው እየተመለሱ መሆናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሞ አስታውቀዋል።
ትምህርት ተጀምሯል። ከትናንትና ወዲያ ከሰኞ ጀምሮ ተጀምሯል። ግን ምንድን ነው ያው የመጀመሪያ ቀን ብዙ ሰው የለም። ትናንትና ጥሩ ነው፣ ዛሬም የተሻለ ነው። ይሄ እንደዚህ ትምህርት ሲቋረጥ ከዚህ በፊትም ያየነው ነገር በአንድ ቀን ግጥም ብለው አይመጡም። ተማሪዎች እያዩ ነው። ለምሳሌ የምር ተጀመረ ወይ በደቡብ መገባት ተጀመረ ወይ ምናምን በሚል ነገር ነው። ከቀን ወደ ቀን ጥሩ ነው። አሁን ትናንትናም ጥሩ ነበር፣ ዛሬም ጥሩ ነበር። ክላስ ተጀምሯል። ይህንን በተለያየ እንትን በጠራ ነው መሰረት ነው። ግን ወደ ቤተሰቦቻቸው የሄዱ ልጆች አሉ። አይፈረድባቸው። ምክንያቱም ከነበረው ስጋት እና ድንጋጤም ሁላችንም ነን፣ እንኳን ተማሪዎች ላይ ማለት ነው። ነገር ስታስበው ቢደናገጡ ወደ ቤተሰቦቻቸው ቢሄዱ፣ ቤተሰብም ቢሆን የተለያየ ክፍለ ሀገር ያለ ቤተሰብም ቢሆን ትምህርቱ ይቅር እንጂ አንተና ማለቱ አይቀርም። ያንን በደንቡ እንረዳለን። ይሄንንም ሳምንት እንዲመለሱ እንጠብቃለን። ሰኞ ግን ሁሉም ተሟልቶ ይቀጥላል መማር ማስተማሩ። አሁን ግን ክላስ በሙሉ እየተካሄደ ነው።
በዛሬው ዕለት ጠዋት ባደረጉት ቅኝትም የተወሰኑ ተማሪዎች ደብተር ይዘው ወደ መማሪያ ክፍል ሲሄዱ ተመልክቻለሁ። ከሳምንት በፊት 1300 ገደማ የሚሆኑት ተማሪዎች ስላሴ ቤተ ክርስቲያን ተጠልለው የነበሩ ሲሆን ዛሬ ግን በቤተ ክርስቲያን ውስጥ ተማሪዎች የሉም። ስሟን መግለጽ ያልፈለገች ተማሪ ከትላንትና ጀምሮ ቤተ ክርስቲያን ማደር አትችሉም መባላቸውን ትገልጻለች። ሆኖም አብዛኞቹ ተማሪዎች አስቀድመው ወደ የቤተሰቦቻቸው ወይም ወደ ዘመዶቻቸው ሄደው እንደነበር ነው ተማሪዋ የምትገልጸው። ሌሎች ተማሪዎችስ የት ሄዱ፣ ትምህርትስ ጀምሯል የሚለውን ስሙን መግለጽ ካልፈለገ ተማሪ ጠይቄ ነበረ።
ወደ ክላስ የሚገቡ ተማሪዎች አሉ፣ ግን በቁጥር 5-6 ምናምን ቢሆኑ ነው።
አብዛኞቹ ተማሪዎች ለምንድን ነው የማይገቡት?
ምክንያቱም ፍራቻ አለ። እንደዛ ነው የማይገቡ ተማሪዎች። ደግሞ ሁሉም እየሄደ ስለሆነ ሐሙስ ምናምን የሚሉት ጓደኞች አሉ። አንዳንድ እንሄዳለን ሲሉ የነበሩ እነሱ ይሄው እንዴት ነው አሁን መማር የሚቻለው? እነሱ መግለጫ ተደርጎ እነሱ ቢመጡ ሁሉም ሊገባ ይችላል እንጂ አሁን ወደ ሌላ ተማሪ ቤት ሄዶ ማን ነው ገብቶ የሚማረው?
እዚህ ያሉትስ አሁን ባለፈው መጀመሪያ ጥቃቱ የደረሰ ሰሞን ቤተ ክርስቲያን ላይ 1300 ገደማ የሚሆኑ ተማሪዎች ነበሩ ተጠልለው የነበሩት። አሁን እነኛ ተማሪዎች የት ነው ያሉት?
እነሱ ተማሪዎች አንዳንድ ይሄዱም አሉ፣ ተከራይተው የሚኖሩ አሉ፣ እዛ በዋናው አካባቢም አሉ፣ ቤት አካባቢም አሉ።
ለምንድን ነው ወደ ግቢው መግባት የማይፈልጉት?
እንደዚህ አካባቢ ያሉ የክልል ተማሪዎች እየደገፉ ስላልሆነ ማስተማመኛ የላቸውም ለመግባት።
የብዙዎቹ ተማሪዎች ስጋት የደህንነት ዋስትና ጦት ነው። ዶክተር ያሬድ ግን አሁን በግቢ ውስጥ አስተማማኝ ጸጥታ አለ ይላሉ። የተማሪዎችን ስጋት ለመቅረፍም ጊዜያዊና ዘላቂ መፍትሄዎችን እየዘረጋን ነው ብለዋል።
ማድረግ የያዝነው ነገር ምንድን ነው? ከዚህ በፊት ያለው ይህ ትራዲሽናል አፕሮች መጠንቀቅ ያለብንን ጸጥታውን ማስጠበቅ ያለብንን ያህል እስከ ጫፍ ሄደን መከላከያም አለ፣ ፌዴራልም አለ፣ የግቢውን ፖሊስ አለ። አሁን ራይት ነው እያናገርኩ ግቢ ውስጥ ግን ጎን ለጎን ዲጂታል ሶሉሽንም ለመስጠት እያሰብን ነው። ለምሳሌ ሲሲቲቪ ካሜራ፣ የደህንነት ካሜራ፣ እሱ ዘላቂ መፍትሄ ይሆናል። የዛኑ ያህል የመታወቂያ ሲስተሙን ደግሞ ዲጂታል ማድረግ። ይሄ ዋን ካርድ ሲስተም አለ፣ እስከ ዶርምህ ምናምን ራስህ ብቻ እንድትጠቀምበት የሚያደርግ ከበር ጀምሮ እነ ላይብረሪ እነ ካፌ እንደዚህ አንዳንድ ቦታዎች አሉ አለ። ያንን ለማድረግ ይሄ እንግዲህ የጠቅላይ ሚኒስትሩም የጠቆሙት አቅጣጫ ነው። እኛም እንደ ዩኒቨርሲቲ ለምሳሌ በጀት ባንይዝለትም የደህንነቱን ባንይዝም ግን ማድረግ አለብን። እሱን እናደርጋለን። ከዚህ በፊት እንትን እንደተባለው ዝም ብሎ የጥበቃ ቁጥርና አይነት ማብዛት ብቻ ሳይሆን ዲጂታል ሶሉሽንን ማምጣቱ ላይ እንረባረባለን። ስራው ኦልሬዲ ተጀምሯል። ፕሮፖዛሉ እጃችን ላይ ገብቷል።
ዶክተር ያሬድ የማንኛውንም ተማሪ የደህንነት ስጋት ለመቅረፍ ጊዜያዊና ዘላቂ እርምጃዎችን ለመውሰድና ከተማሪዎች ጋር ለመተባበር ዝግጁ እንደሆኑ ነው የሚናገሩት። አክለውም ከሳምንት በፊት አንድ ተማሪ ሞቶ 12 በቆሰሉበት ጥቃት ተሳታፊ ናቸው ተብለው የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር እንደሚገኙና ዩኒቨርሲቲውም ወደፊት እርምጃ እንደሚወስድ ይናገራሉ።
በጸጥታ አካላት በኩል ተኬደበት ያለ ነገር አለ። ለምሳሌ 22 ልጆች እና ምናልባት እንግዲህ ይሄ ቁጥር ሊጨምርም ይችላል ቁጥጥር ስር የዋሉ ልጆች እንዳሉ ነው መረጃው ያለም። እነማን ናቸው አላቅም። ፖሊስ በደንቡ እየሄደበት እንደሆነ ግን ቁጥሩ መረጃው አለኝ። 22 ከተባለ በኋላ ከዛ በኋላም ሊጨምር ይችላል አይችልም አላቅም። ግን የተጠረጠሩ ልጆች ተይዘዋል። በልጃችንም በተማሪያችን በልጃችንም ህልፈት የተጠረጠሩ ልጆች እንደተያዙ መረጃው አለኝ።
በግቢ ደረጃ ግን የሚጠየቁ ልጆች አሉ። አሁን በየቦታው ሆን ብለው የሚያነሳሱ ልጆች አሉ፣ ተማሪዎች። የጊዜ ጉዳይ ነው የምልህ፣ አሁን ክላሱ ይጀመር ይረጋጋ፣ ሁሉ ነገር እየተካሄደ ወደ ትራክ እንመለስ፣ ወደ ኖርማሉ ትራክ። ከዛ በኋላ የትኛውን ግሩፕ ማን ነው እያነሳሳ ያለው፣ የትኛውን ግሩፕ ማን ነው እያነሳሳ ያለው፣ ምንም ከዚህ የሚደበቅ ነገር የለም። መምህራንም ጋም ተማሪዎች ጋም በተለያየ ሌቭል ያለ ማንም ይሁን ማንም ማለት ነው፣ ከኔ ጀምሮ ይሄንን ቁጭ ብለድ በሰለጠነ መንገድ ዩኒቨርሲቲው ይመለከታል።
በቀጣይ በተማሪዎች መካከል መቀራረብና ስምምነት ሊፈጥሩ የሚችሉ እንቅስቃሴዎች እንደሚደረጉ፣ ተማሪዎችም ምሁራዊ የውይይት መድረኮች እየተዘጋጁ ሀሳቦቻቸውን በእነኚህ መድረኮች በሰላማዊ መንገድ እንዲገልጹ እንደሚመቻችም ዶክተር አሪር ተናግረዋል። እስከዚያው ግን ጠንካራ የጸጥታ ጥበቃ በማድረግ የመማር ማስተማር ስራው እንደሚሰራና ትምህርት ከተጀመረ በኋላም ዘግይተው ለሚመጡ ተማሪዎች የማካካሻ ትምህርት እንደሚሰጥ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። የዲሞክራሲ በተግባር ዘገባዎቻችን ይቀጥላሉ። ተከታዩ ወደ ደሴ ይወስደናል። ለጥቂት ሳምንታት የቆዩት በትምህርት ተቋማት ውስጥም ሲከሰቱ በነበሩ ሕይወት የጠፋባቸው ጉዳት የደረሰባቸውና ንብረትም የወደመባቸው የሁከትና የቀውስ ሁኔታዎች መንስኤዎች ምን ይሆኑ? የመፍትሔ ሐሳቦችስ ምንድን ናቸው? መስፍን አራጌ የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማና የአማራ ብሔራዊ ንቅናቄ አብን ተጠሪዎችን ደሴ ላይ ሰሞኑን አነጋግሮ ነበር። ሐሳቦቻቸውን እንስማ።
ዩኒቨርሲቲዎች የእውቀት መገቢያ፣ የርዕዮተ ዓለም ማበልጸጊያ፣ ከምንም በላይ የብዙሃኑ ጉዳይ ግድ የሚላቸው ትውልዶች መፍለቂያ ናቸው። በኢትዮጵያ ታሪክ በ1960ዎቹ የተነሱት ተራማጅ ወጣቶች የህዝብ ህይወት መጎሳቆል እና የዴሞክራሲ መብቶች መታፈን ይብቃ የሚሉ ጥያቄዎችን በማንገብ መነሳታቸውን የታሪክ መዛግብትና የታሪክ ምሁራን ይናገራሉ። አሁን ግን ከፍተኛ የትምህርት ተቋማት በሀገራዊ ጉዳይ ሳይሆን በብሔር ጥግ ላይ በመቆም ግጭቶችን ማስተናገድ የተለመደ ተግባራቸው ሆኗል የሚሉ አሉ። ለምን? የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የደሴ ከተማ ሊቀመንበር አቶ አይነቱ ኃይሉ፣
የመጀመሪያው የብሔራዊ ማንነት መንኳሰስ በሀገራችን በ27 ዓመት ውስጥ ያየ ነው። ሌላው የአካባቢ ማንነት ወይም የብሔር ማንነት መንገስና መግነን ምክንያት ይሆናል። በተለይ የዘውጎች የፖለቲካ ጥብቋቸውን ለብሰው ጡንጫቸውን በማሳየት አንተ ምንድነህ፣ ኢትዮጵያ ምንድነች፣ ኢትዮጵያ የምትባል ሀገር የለችም ከማለት አንጻር የተፈጠረ ችግር ነው። በሁለተኛ ደረጃ በዚህ 27 ዓመታት የነበሩ ጥቂት አመራሮች የሀገርን ሀብት ሲዘርፉ የነበሩ ህዝብን ሲበድሉ የነበሩ ነገ አዲስ ስርዓት ከመጣ ያደረግነው ጥፋት በህግ ይታያል፣ በህግ ተጠያቂ እንሆናለን ከሚሉት ከሚያምሱት ውስጥ አንዱ ችግር ይሄ ነው። ሶስተኛ የተረኝነት ስሜት ነው። ይሄ የተረኝነት ስሜት ዛሬ የብሔር ፖለቲካ ስለገነነ እኛንን ተረኞች እኛንን መንግስት መሆን ያለብን ከሚል አንጻር የተፈጠረ ችግር ነው። አራተኛ የህግ የበላይነት በሀገሪቱ ውስጥ አለመከበር፣ ይሄ የመንግስት ድርሻ ይሆናል።
ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች የሚስተዋሉት በጎ ያልሆኑ ምልክቶች በሀገሪቱ ውስጥ ለረጅም ዓመታት ሳይፈቱ ሲንከባለሉ የቆዩ ችግሮች ውጤት ነው የሚሉት ደግሞ የአማራ ብሔራዊ ንቅናቄ አብን የጥናትና ስትራቴጂ ክፍል ኃላፊ አቶ ዩሱፍ ኢብራሂም ናቸው።
ሰሞኑን የተፈጠሩት ችግሮች ብቻቸውን ተነጥለው የሚታዩ አይደሉም። አጠቃላይ በሀገሪቱ ውስጥ ለረጅም ጊዜ ሲከሰቱ የነበሩ ችግሮች ነጸብራቅ ናቸው። የትን በሽታ ወይም ችግር እንዴት መፍታት አለብን ወይም እንችላለን የሚለው ላይ ወጥ የሆነ ሀገራዊ የጋራ መግባባት ማጣት ውጤት ነው ብዬ ነው ማም ነው። ድርጅታችንም ይሄንኑ ነው የሚቀበለው።
በቅርቡ የተፈጠረው በዩኒቨርሲቲዎች የተስተዋለው አለመግባባት እስከ ህይወት መስዋዕትነት ያስከፈለ ግጭት በምንም ይሁን በማንም በሀገሪቱ ውስጥ አለመረጋጋት ከመፍጠር ባለፈ የመማር ማስተማሩ ሂደት እንዲታጎል አድርጓል። በተለይ ህዝባዊ ተቀባይነት፣ ማህበራዊ መሰረት አለን የሚሉ የፖለቲካ ድርጅቶች ዩኒቨርሲቲዎች ላይ መረጋጋት እንዲፈጠር መስራት የሚገባቸውን ያህል ሰርተዋል ብለው ያምናሉ?
እንደ አብን እኛ እየሰራን ነው። ይህንንም ጥሪ አቅርበናል። በነገራችን ላይ በሰላምና በዲሞክራሲያዊ መንገድ መፈታት እንዳለበት፣ ተማሪዎችን የፖለቲካ አጀንዳ ተሸካሚ የማድረግ እንቅስቃሴ፣ የትምህርት ተቋማትን የሃይማኖትና የፖለቲካ አጀንዳ ለማስረጽ የሚጠቀሙ አካላት ከዚሁ እንዲቆጠቡ ጥሪ አቅርበናል። ሆኖም እዚህ ላይ በጣም ከባድ ነገሮች አሉ። ሶስት ነገሮች አሉ። አንደኛ እኛ ለህዝባችን፣ ለአማራው ተከታያችን፣ አጠቃላይ ለኢትዮጵያ ህዝብም ጥሪ እናቀርባለን በተደጋጋሚ። ሁለት ኤሌመንቶች ይቀራሉ። ሌላ ወገን አሁን በተመሳሳይ የኦሮሞ ፖለቲከኞችና የኦሮ የኦሮሞች ፖለቲካል አክተር ግለሰቦችም ጭምር ይህንኑ ማስተላለፍ አለባቸው። ሌላው ሶስተኛ ነገር የሁለታችንን የፖለቲካ ድርጅቶች ህዝቦች መልካም ግንኙነት ለሀገር ያለውን ፋይዳ የማይፈልጉ ደግሞ አፍራሽ የሆኑ የፖለቲካ ኃይሎች አሉ። ምናልባትም የግጭት ነጋዴዎቹ ከዚህ ጀርባ ናቸው የሚል እምነት አለን። ለምሳሌ ወልዳ ዩኒቨርሲቲ ላይ የተከሰተው ችግር ኢንቨስቲጌት እንኳን ተደርጎ ገና ሳይታወቅ በአማራና በኦሮሞ ተማሪዎች መካከል የተፈጸመ ግጭት ተደርጎ የተዘገበበት አግባብ ትክክል አይደለም። ሌላ የሁለታችንን ህዝብ ግንኙነት ለመረበሽ ሁልጊዜም የሚሰሩ ኃይሎች እንዳሉ እንገነዘባለን። ስለዚህ እነዚህን ችግሮች በአንድ እጅ ብቻ ብታጨበጭብ መፍትሄም ስለማይሆን እኛ ብቸኛው አዋጭ መንገድ ይሄ ሰላሙ፣ ዴሞክራሲው፣ ድርድሩ ነው ብለን ማመናችን እንደተጠበቀ ሆኖ ጥሪ ማድረጋችን እንደተጠበቀ ሆኖ አፍራሽ ኃይሎችንም የመቆጣጠር ስራውን መንግስትም ሌላውም ደግሞ አፍራሽ ስለመኖሩ ማወቅን አብረን በጋራ የምንታገለው መሆኑን እውነታውን ማጋለጥ ሴረኞችን መቆጣጠር ያስፈልጋል።
አቶ አይነቱ ግን የፖለቲካ ድርጅቶቹ በዩኒቨርሲቲዎች ውስጥ መረጋጋት እንዲፈጠር በማድረግ በኩል ያደረጉት አስተዋጽኦ ኢምንት ነው ይላሉ።
ኢዜማን ጨምሮ ማለት ነው። አብዛኞቹ የፖለቲካ ፓርቲዎች በአሁኑ ሰዓት አድፍጠው ይገኛሉ። ይሄ ደግሞ ለማንም አይጠቅምም። ይቺ ሀገር ብትፈርስ፣ ብትወድቅ፣ ብትበተን ሁላችንም የምንጎዳ መሆኑን መጀመሪያ መገንዘብ መቻል አለብን። ሌላው የፖለቲካ ፓርቲዎች በመጀመሪያ ደረጃ ብሔራዊ መግባባትን መፍጠር መቻል አለበት። የፖለቲካ ፓርቲዎች በሀገራችን ዙሪያ ላይ አንድ አይነት አስተሳሰብ መኖር መቻል አለበት። ሌላ ሀገር የለንም፣ አንድ ሀገር ነው ያለችን። አሁን የተፈጠረውን ችግር ለማብረድ በተለያዩ የሀገሪቱ ክፍሎች በተለያዩ ዩኒቨርሲቲዎች ከፍተኛ ችግር እየተፈጠረ ነው። ይህንን መንግስት ብቻውን ሊያበርድ አይችልም። በዋናነት የፖለቲካ ፓርቲዎች ይመለከተናል። እስከ ዩኒቨርሲቲ በተፈጠሩ ችግሮች ውስጥ በመግባት ችግሮችን ማብረድ መቻል አለበት።
ችግሩ በአንድም ሆነ በሌላ የሁሉንም ህይወት ይነካል። በተለይ በዕለት ስራ ጉልበቷን አድክማ ልጇን ወደ ከፍተኛ የትምህርት ተቋም የላከች እናት ተምሮ ያግዘኛል ሳይሆን በህይወት አገኘ ይሆን በሚል ስጋት ትናጣለች። ይለብሰው ሳያምረው የዕለት ጉርሱን ትቶ ልጁን ወደ ዩኒቨርሲቲ የላከ አባት ከጭንቅ ጋር መዝለቁ አይደንቅም፣ አንዳች ዘላቂ መፍትሄ እስካልተበጀ ድረስ። ካንጃበበው ስጋት መውጫው ዘዴ የሚሉትን ፖለቲከኞቹ እንዲህ ይመክራሉ።
መንግስት የህግ የበላይነትን የማስከበር ሁኔታ ጠበቅ ብሎ መቀጠል መቻል አለበት።
ስህተት አለባቸው የተባሉ ግለሰቦች በቁጥጥር ስር ቢውሉም አፋጣኝ መፍትሄ ስለማይሰጥ ሌላ ችግር ፈጣሪ እንዲፈለፈል ምክንያት እየሆነ ነው የሚሉ አሉ እና በዚህ ስላይ ያለው
አዎ፣ እስከ ዛሬም ድረስ የሚታዩ ችግሮች ምንድን ነው? መንግስት ጅምሩን እያሳየ ነው። አጥፊ በሆኑ ኃይሎች ላይ የተወሰኑ እርምጃዎች እየተወሰዱ ነው። እነዚህ የተወሰኑ እርምጃዎች ግን በይፋ ለህዝብ መታወቅ መቻል አለባቸው። ምክንያቱም ለሌላው አስተማሪ ሊሆን ስለሚችል
ተማሪዎችና ወጣቶች የጥፋት ስራዎችን፣ ጥሪዎችን መመርመርም አለባቸው፣ መከተልም የለባቸውም።
በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎች አሁን በተለይ የጀመርነውን የለውጥ ሂደት ለማስቀጠል ሁላችንም ሰላም ማስፈን መቻል አለብን።
የዚች ሀገር ችግር የሚፈታው በሰላም፣ በዲሞክራሲ፣ በቅልቦና ለሌላው ወገን ስሜትና ፍላጎት እውቅና በመስጠት በህግ የበላይነትና በድርድር በሰለጠነ ማለት ነው መሆኑን በጽኑ በማመን ይህንንም መቀበል ማስተማርም አለብን አለባቸው።
ልዩነት ተፈጥሯዊ ነው፣ ልዩነት ምክንያታዊ ነው። ለምንድን ነው ኢትዮጵያ ውስጥ ልዩነት ተፈጥሯዊና ምክንያታዊ ሆኖ በአንድ መራመድ እንዳንችላል?
ብዙ ምክንያቶች አሉ። አንዱ ዘላቂ የሆነው ፍትሐዊ አማካኙ ሁላችንንም ሊያግባባን ሊያኖረን የሚችለውን ነገር በሳይንሳዊ መንገድ መለየት አለመቻል ነው። በአቋራጭ በአጭር ሰላማዊ ባልሆነ በመንግስት ውስጥ ሌላ መንግስት ወይም ዲፕ ስቴት የሚባለውን በመፍጠር በጦር አበጋዝነት በአቋራጭ ስልጣን የመያዝ ሀብቴ ማካበት ተግባራት ላይ የተሰማሩ ኃይላት አሉ። ሁለተኛው ነገር ፖለቲካል ዳያሌክቲክ ማለት ፍሰት ማለት ነው። ነባራዊ ሁኔታው በተለዋወጠ ቁጥር የፖለቲካና የማህበራዊ እይታችን እየተለዋወጠ መምጣት አለበት። ለምሳሌ ትህነግን ብትወስድ አሁንም በ1968ቱ የአማራ ጠል ማኒፌስቶ ሳቢ ተቸንክሮ የቀረ ድርጅት ነው። ውደት የለውም ማለት ነው። ነባራዊ ሁኔታዎች ተቀያይረዋል። የትግራይና የአማራ ህዝብ ጸብ ውስጥ አይደለም። ስለዚህ ራሳቸውን የሾሙ የጦር አበጋዝ የሚመስሉ የሽብር ተግባራትን ለመፈጸምና ለማስፈጸም የሚንቀሳቀሱ ግለሰቦችንና ቡድኖችን መንግስት ስርዓት ማስያዝ አለበት። በተለይ ከለውጥ ጊዜው ወደዚህ ከፍተኛ ክፍተቶች የሚታዩት መንግስት የግለሰቦችን የዜጎችን ሰብአዊ መብቶች የማስከበር ኃላፊነቱን እየተወጣ ለመሆኑ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ወደ ተከታዩ ቅንብር እናልፋለን። ሴቶችና ቤተሰብ ነው።
የጾታዎች እኩልነት ለማስተማርና የጾታዊ እኩልነት ዓለም አቀፍ ግብን ለመምታት ዩኤን ውመን የ16 ቀናት ንቅናቄ ጀምሯል። በመደፈር ጥቃቶች ላይ ለውጥ ለማምጣትና በዓለም አቀፍ ደረጃ የተስፋ ምሳሌ የሆነውን ብርቱካንማ ቀለም በመምረጥ እንቅስቃሴዎች ተጀምረዋል። ኤደን ገረመው ዝርዝር ዘገባ አጠናቅራለች፣ ቀጥሎ ይቀርባል።
በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ ዓመት 16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል ነው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ናት።
ሁለት ቀን ነው ከተጀመረ። ለጊዜው እየሰራን ያለ ነው በፌስቡክ፣ ትዊተር፣ ኢንስታግራም ላይ ነው እየሰራን ያለ ነው እስካሁን። እና ኢቨንቶች እናዘጋጃለን። ያው ከዩኤምኤን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቨንት አዘጋጅተናል። እሱ ሶስት ቀን የሚቆዩ ኢቨንቶች ናቸው። መሪ ቃሉ አስገድደው መድፈር ላይ ነው። እና አስገድደው መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ሴት ደፈረች ምን አርጋ ነበረ? ለምንድን ነው እንደዚህ የተደረገችው? የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ? ለምን አምሽታ ገባች? ለምን እንደዚህ አይነት ልብስ ለበሰች? ነው እንጂ የሚባለው ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው። እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናነሳለን። ምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች ፈልጋ ነው እኮ፣ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲህ እንደሆነ ነው እንጂ መቆጠር ያለበት ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው ትናንት የሰራ ነው። እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው። ሁሉ ጊዜ በሚኖሩት ህይወታቸው በሚያጋጥማቸው ነገሮች በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ የግጥም ምሽትና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርም ምንም ቢሆን ለሁላችንም የመማማር እንዲሆንልን ስለሚፈልግ ነው። ሁላችንም ራሳችንን እየጠየቅን እንድንሄድ ነው የምንፈልገው።
የአዲስ አበባ ዩኒቨርሲቲው የየሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው የሆነው ንቅናቄን በበኩሉ በመቀሌ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካች ተደርጎ የሚታሰበውን ባለብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይኒ አብርሃ የሆኑ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለች።
ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ 17 የሚባል ቀበሌ በጣም ብዙ ሰው የሚመላለስበት ቦታ ነው። እኛ ቲሸርት ለብሰን ጠረጴዛና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ያለ ነው። የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት ምንድን ነው፣ አስገድዶ መድፈር ምንድን ነው ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው። ሌላ ደግሞ እዚህ መቀሌ እንደ ሴፍ አውት አለ፣ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶልት የሚባል ለዛ ደግሞ ሞዴስ እና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ። ምን እያደረግን እንደሆነ ይጠይቁናል፣ እንነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ፣ መጥተው የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያነሳሉ። እኛም ዲስከስ እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው፣ እስካሁን ያለው በጣም ጥሩ ነው።
በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት፣ ምን አይነት ሀሳቦችስ ናቸው የሚነሱት ስል ወይኒን ጠየኳት።
በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ጥሌና ሁለት ወጣቶች ወንዶች ናቸው እነሱ ጋር እያወራች ነው። ወንዶችም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምንድን ነው? እኛ አሁን ባለንበት የግድ እንደ ውጭው ዓለም ሁሉም ነገር አልጋ ባልጋ አይሆንም፣ ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይክ በዚህ ሌቨል እንዴት ነው መቀየር እንችላለን ወይ ባህሉን? ለጭቆናውም ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ እያወራን ነው። ግን የአብዛኛው ሰው ምላሽ ምንድን ነው? ጊዜው ነው ወይ አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው። እና አዎ እንችላለን ብለን እያስረዳናቸው ነው። ጥሩ ዲስኬሽን እያካሄድን ነው።
በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በመስሪያ ቤታቸው የስነ ጾታ ክለብ በመመስረት እየተንቀሳቀሱና ይህን የ16 ቀን የጾታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች።
የምናደርገው እኛ አሁን ይሄ ለከፋ አለ አይደለ፣ ለከፋ ከምን እስከምን ድረስ የሚለውን ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ነው። ቅድመ ምንድነው ሁለት የወንዶችን ስዕል አዘጋጀ፣ ሁለት ሴቶችን ስዕል አዘጋጀ። ሲያርገን ስዕሎችን ከፋፍለት ሴቶች የተለከፋችሁ ጻፉ፣ ወንዶች ደግሞ የለከፋችሁ ጻፉ መጽሐፍ ወንዶ ተለክፋችሁ የምታጡት መጽሐፎች ሴቶች ደግሞ ለክፋችሁ የምታጡት ወንዶች መጽሐፍ ግን ራሳቸው በአይናቸው ልዩነትን እንዳዩ። ምክንያቱም ወንዶቹ ስዕል ምንም የተጻፈ የለም ከአንድ ከሶስት ቃላቶች ለዛ ምንም ለከፋን የማያካትቱ ነገሮች መጽፈው ይሄ ቫዮለንስ ከምን እንደሚጀምር ስር መሰረቱ እንዳዩት ለከፋ ብሎ የሚሉት ምንም ነው ብለው እንዳዩ በደንብ አድርገናት አይተናል። አሁን ምንድነው እኛ ጋር በጣም አዌርነት ያላቸው ወንዶችም የስራ ባለሙያዎችም ናቸው ያለ ነገር እኛ ምንድን ያሰብን አሁን በሴታዊት ካሉ ሙቭመንቶች ጋር አንድ ላይ በመቀናበር ፕሮግራሞችን ወደዚህ ማምጣት። አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፍኳት ምንም አስገነች ሴት ምን ሊደርስባት ይችላል፣ በለከፋ ምን እያጋጠማት ሊመጣ ይችላል። ለእነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ እየቆየ ነገር ጥቃት የሚሆነው ቫይለንስ እየሆነ እያደገ የሚመጣው ና ባለን አቅም በብቻ አቅማችን እንዲቆም ለማድረግ የራሳችንና ለመወጣት እየሞከረ ጥቃትን እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ሞክራል።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
እናመሰግናለን ኤደን። ዝግጅታችን ተጠናቀቀ። ክቡራትና ክቡራን፣
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ፍስሐዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
ጤና ይስጥልኝ። ደህና ደሩ። Thank you.